Voice of America.
በሐዋሳ ኢንዱስትሪ ፓርክና በከተማው ነጋዴ ማህበረሰብ መካከል የንግድ ግንኙነትና ትስስር እንዳልተፈጠረ የሐዋሳ ከተማ ንግድና ዘርፍ ማህበር ምክር ቤት አድርጌዋለሁ ባለው ጥናት አስታውቋል። የሐዋሳ ኢንዱስትሪ ፓርክ በበኩሉ ጥናቱ ከመረጃነት የማይዘልና መቼ እንደተሰራም የማላውቀው ነው ይላል። ጥናቱ የቀረበው የመንግስት የሥራ ኃላፊዎችና ከጉዳዩ ጋር ቀጥተኛ ግንኙነት አላቸው የተባሉ አካላት በታደሙበት እናም ትናንት በሐዋሳ ከተማ በተካሄደው አውደ ትዕይንት ላይ ነው። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ልኳል።
የሐዋሳ ንግዳዎች ከተማይቱ ውስጥ የተፈጠረውን እድል እየተጠቀሙ አይደለም ሲሉ የሐዋሳ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ሚካኤል ሳንደቦ ተናግሯል። ተፈጥሯል ከሚሏቸው እድሎችም ውስጥ በዋናነት የሐዋሳ ኢንዱስትሪ ፓርክን ጠቅሰዋል። በሐዋሳ ኢንዱስትሪ ፓርክና በከተማው ንግዳ ማህበረሰብ መካከል የንግድ ትስስር እንዲሁም ንግዳዎቹ ለፓርኩ ግብዓቶችን ማቅረብ የሚችሉበት ምቹ ሁኔታ አልተፈጠረም ብሏል ኃላፊው።
በዚህ አካባቢ እንደሚታወቀው ንግዳው አትርፎ ገቢውን ለመንግስትም የሚያስገባ ነጋዴ ነው። እንደገና ደግሞ ከግብር ጋር የሚያያዙ ብዙ ነገሮች አሉ። ስለዚህ ይሄን ያክል ትልቅ ኢንዱስትሪያል ፓርክ እዚህ ጋር ትላልቅ እቃዎችን ትላልቅ ማቴሪያሎችን ከውጪ ከተለያየ ቦታ ከአዲስ አበባም ከተለያየ ቦታም ሲያመጣ እዚህ አጠገቡ ያለው ትላልቅ ነጋዴ ደግሞ ይሄን እድል የማያገኝበት ሁኔታ ስላለ በዚህ ዙሪያ ጥናቶችን ነው ያጠና ነው።
በኦዲት ኢንቱ ላይ ጥናት አቅራቢ የነበረው የሐዋሳ ከተማ ንግድና ዘርፍ ማህበራት ምክር ቤት የፕሮጀክት የኢንቨስትመንትና የንግድ ክፍል ኃላፊ አቶ ቸርነት አበራ በጥናቱ ላይ በኢንዱስትሪ ፓርክና በአካባቢ ነጋዴዎች መካከል ትስስር ስላለመኖሩ ማሳያ ናቸው የሚሏቸውን አምስት ነጥቦች ዘርዝሯል። የገጽታ ግንባታ በማለት በጥናቱ ላይ የተቀመጡ ከውጭ ያለው ማህበረሰብ ስለ ፓርኩ ያለው አስተያየት ከፍተኛ የሩት የሰራተኛ ፍልሰት፣ ከመንግስትና ከጥሬ እቃ አቅራቢዎች ጋር ያለው ዝቅተኛ ግንኙነት በመጀመሪያ ደረጃ የተጠቀሱ ናቸው። ይሄ ነው የሚባል የንግድ የአመራርና የቴክኖሎጂ የልምድ ልውውጥ አለመኖርንም አቶ ቸርነት አመልክቷል። በጥናታቸው ኢንዱስትሪ ፓርኩ ለማንኛውም መረጃ ዝግ እንደሆነና የፌዴራል መንግስት ካልሆነ የክልሉ መንግስት እንደማይመለከተው በተለይ ህገወጥ ደላሎች በአቅራቦትና በሰራተኞች ቅጥር ወቅት ከፍተኛ ተጽዕኖ እንዳላቸው ጥናቱ አመልክቷል። የአካባቢውን ባለሀብቶች እንዲያሳትፍ ማድረግ በሚቻልበት ሁኔታ ድጋፍ የሚሰጥበት መንገድ ግልጽነት ይጎድለዋል ብሏል ጥናቱ። ፓርኩ የሰራተኞችን ደህንነት እንደማይጠብቅ፣ ሰራተኞች ለጥቃትና ጾታዊ ትንኮሳ እንዲሁም ለዝርፊያ እንደሚጋለጡ በመዘርዘር ይከሳል። በአቶ ቸርነት አበራ የቀረበው የጥናቱ ሪፖርት
የጋራ ምክክር መድረክ ሁሉም ባለድርሻ አካላቶች ባሉበት እንዲከናወን የሚያስችሉ ግብዓቶችን መጀመሪያ ላይ ከየሴክተሩ አጥንተን አቅርበን ችግሮችን በሁለቱም ዘርፍ አምስት አራት ችግሮችን ለይተናቸዋል። አካባቢውን ማህበረሰብ ከኢንዱስትሪ ፓርክ ካምፓኒዎች ጋር ማስተሳሰርን ለአካባቢ ንግዱ ማህበረሰብ የተሰጣቸውን ነገሮችን የማሳወቅና አብሮ ተቀራርቦ ከመስራት አንጻር ያለው ክፍተቶችን አይደንቲፋይ አድርገን እዛ ዙሪያ ላይ የተገኙ ችግሮች ናቸው።
የፓርኩን ዘላቂነት አስመልክቶም ሪፖርቱ ሲናገር የደህንነት፣ የገበያ ትስስር፣ የገጽታ ግንባታና መልካም ወይም ምቹ የንግድ መስፈር ካልተፈጠረ ፓርኩ ዘላቂና አስተማማኝ አይሆንም ብሏል። በአካባቢው ጥበቃ ላይ አለ የሚለውን ስጋት በተመለከተም የፌዴራልና የክልል መንግስታት እንዲሁም የከተማው አስተዳደር ትኩረት እንዲሰጡበት መክሯል። የአካባቢው ህዝብ ፓርኩ የኔ ነው የሚል ሀሳብ እንዲያዳብር የሚያደርጉ ተግባራት ማከናወን እንደሚገባም አቶ ቸርነት ተናግሯል። የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ በበኩላቸው የተባሉት ችግሮች ሊኖሩ ይችላሉ፣ ጥናቱ ግን ከመረጃነት የማይዘልና መቼ እንደተሰራ የማላውቀው ነው ብሏል።
መጀመሪያ ላይ የገጽታ ችግሮች ነበሩ። አሁንም ግን 100% የገጽታ ችግር አልተፈታም። መሰራት ያለበት በእኛም የምንወስዳቸው ችግሮች አሉ፣ እነሱንም እንሰራለን። ከጥሬ እቃ ጋር በተያያዘ እንግዲህ ሐዋሳ እያለ ከሌላ አካባቢ ይመጣል የሚል የውጭ ኢንቨስተሮች የመጀመሪያ ፕራዮሪቲያቸው ኳሊቲና ኮስት ነው። ሐዋሳ 2 ብር የሚሸጥ እቃ አዲስ አበባ 2.50 ቢሸጥ ለምን ከአዲስ አበባ ያመጣሉ? ሊያተርፉ ነው የመጡት። ዞሮ ዞሮ ያሰጣችሁን አስተያየት ሁሉ ጠቃሚ ነው ብዬ አስባለሁ። ጥናቱ ራሱ እኛ አናውቀውም። ስለዚህ ተቀራርበን እንስራ ነው የምለው።
ጥናቱ የተካሄደበትን ዘዴና ፓርኩ ሳያውቀው እንዴት ልሰራ እንደተቻለ የሐዋሳ ከተማ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ሚካኤል እንዲህ ብለዋል።
እንደምታውቁት ኢንዱስትሪያል ፓርኩ በተወሰነ ደረጃ ተፈቅዶ ሰዎች ይገባሉ የሚባል ነገር ነው፣ ግን ለኢንፎርሜሽን ግልጽ አይደለም አካሄዳቸው። ስቲል ኢቭን እኛ እንደ ቻምበር ዳይሬክት እነሱን የማግኘት ነገር ካምፓኒዎችን የማግኘት ነገር የለም እስካሁን። ጥናቱን የጠናነው በራሳችን ተነሳሽነት ነው። ስቲል ይሄ ችግር እስቲ አቅርበናቸው ይሄንን አይነት ነገር ይክፈቱልን የሚል ጥናት ነው።
እንደተባለው ፓርኩ ዝግ አይደለም የሚሉት የፓርኩ ስራ አስኪያጅ አቶ ፍጹም ከተማ ለሁሉም ደግሞ ክፍት አይሆንም ብሏል።
ሰዎች መረጃ ለማግኘት የሚሄዱበት መንገድ ይወስነዋል። እኛ ኦፕሬሽን ከጀመረን ጀምሮ ብዙ የዩኒቨርሲቲ ተማሪዎች አንደርግራጁዌትም፣ ማስተርስ ተማሪዎችም፣ ፒኤችዲ ተማሪዎችም የሚፈልጉትን መረጃ እያገኙ ምርምሮች እየሰሩ ያሉበት ኤቪደንሶች አሉ። ሁለተኛ የመንግስት ተቋማት የሚፈልጉትን መረጃ ከሚፈልጉት ተቋም በተደራጀ መልኩ የሚያገኙበት ሲስተም ተፈጥሯል። አንዳንድ አንድ ችግር የሚፈጠረው ሁሉም ሰው ካምፓኒ ጋር መሄድ ነው የሚፈልገው ምን ያህል ኤክስፖርት አረጉ የሁሉም ካምፓኒ ብዙ ጠያቂ ይኖራል ስለዚህ እሱን አኮሞዴት ከማድረግ አንፃር ኃላፊነት የሚሰማው ቢሮ ዴሊጌት ተደርጎ መረጃዎችን አጠናክሮ የተፈጠረ ስራ ድል የተፈጠረ ኤክስፖርት ቫልዩ የመሳሰሉ መረጃዎችን የሚሰጥ ተቋም አለ ዝግ የሆነ በር የለም ግን ፓርኩ ፕሮሲጀሩን ጠብቆ ለመጣሰው ክፍት ነው
ለፓርኩ የኮምፒውተር መለዋወጫና የጽፈት መሳሪያ እንደሚያቀርቡ ተናገሩት የአውዲት ኢንቱ ተሳታፊ አቶ ገበየው በሪ ብዙ ችግሮች አሉ ስሉ ለቪኦኤ ተናግሯል የሰራተኞችን ደህንነት የአካባቢ ብክለትና ከከተማው የነጋዴ ማህበረሰብ ጋር ትስስር አለመፈጠሩን በተመለከተ የተነሱ ጉዳዮችን በመነጋገር ማረም እንደሚቻል ተናገሩት የክልሉ ኢንቨስትመንት ኮሚሽን ኮሚሽነር አቶ አባስ መሐመድ ናቸው የዋሳ ኢንዱስትሪ ፓርክ በሙሉ አቅም ወደ ስራ ሲገባ በአመት 1 ቢሊዮን ዶላር የውጭ ምንዛሬ እንደሚያስገባ የሚጠበቅ የቴክኖሎጂ ሽግግር ይገኝበታል የተባለለትና ለ60 ሺህ ዜጎች የስራ እድል እንደሚፈጥር የተወራለት በአገሪቱ የመጀመሪያውና ትልቁ የኢንዱስትሪ ፓርክ ነው ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም